ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 12 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በየሳምንቱ አርብ ከአድማጮች የደረሱንን መልእክት የምናስተላልፍበት የደብዳቤዎች አምድ ፕሮግራማችን ይከተላል። በመጨረሻም የወያኔ አገዛዝ የኢትዮጵያን የማፈራረስ ተልእኮን ለመፈጸም ባምባገነንነት በተሰየመ ከአምስት ወራት በኋላ በጥቅምት 2004 ዓመተ ምህረት በመልእክተ ኢሃፓ ሰፍሮ የነበረውን ዘንድሮም ዴሞክራሲ ሲሉ ዴሞክራሲ ስንል ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። ኦዴፓ የቀድሞ ኦህዴድ ሐሙስ ታህሳስ 11 ቀን ባወጣው መግለጫ ኦነግንና ከኦነግ ጀርባ የሚገኙትን የወያኔ ባለስልጣኖች አስጠንቅቋል። ድርጅቱ በመግለጫው ከስልጣን የተባረሩ ክፍሎች ከህዝብ በዘረፉት ገንዘብ ኦሮሞንና ኦሮሚያን የጦር ሜዳ ለማድረግ የሞት ሽረት ትግል እያደረጉ ነው ካለ በኋላ በሰላማዊ መንገድ ለመታገል ቃል የተገባው ተንዶ ፓርቲያችን ለሰላም ቅድሚያ ሰጥቶ ያሳየው ትዕግስት እንደፈራቻ ተቆጥሯል ብሏል። መግለጫው በህዝብ ላይ እየደረሰ ያለውን ችግር በሰፊው ከዘረዘረ በኋላ እስካሁን ችግሮቹ በትዕግስት ይፈታሉ ብሎ ሲያምን መቆየቱን ገልጾ የለውጡ ጉዞ ለአንድ ሰከንድም ሳይደናቀፍ ወደ ድል ምዕራፍ እንዲሸጋገር የህዝብ ሰላም ያለምንም ቅድመ ሁኔታ እንዲረጋገጥ ለማድረግ ድርጅቱ የኦሮሞ ህዝብንና ቄሮችን ከጎኑ በማስተለፍ ማንኛውንም እርምጃ ለመውሰድ የወሰነ መሆኑን ገልጿል። የኦዴፓን መግለጫ ተከትሎ የኦነጉ መሪ በሰጠው መግለጫ የኦሮሚያ ክልል መንግስት በክልሉ ሰላም እንዲኖር ቁርጠኛ አቋም ካለው ለመነጋገር ዝግጁ መሆኑን ገልጿል። የኦነግ መሪ ከአገዛዙ ጋር ስምምነት በመድረስ ኦነግ ጦርነት ማቆሙን አስታውሶ በአሁን ወቅት አገዛዙ ስምምነቱን ጥሷል ብሏል። ጀነራል ከማል ገልቹን የጸጥታ ቢሮ ኃላፊ አድርጎ መሾሙ የኦነግ የታጠቀ ኃይል አገዛዙን እንዲጠራጠር አድርጓል ካለ በኋላ የመከላከያ ሰራዊት የኦነግ ታጣቂዎች ባሉበት አካባቢ መስፈሩ ግጭት እንዲከሰት ምክንያት ሆኗል ብሏል። በካምፕ ያለው የኦነግ ሰራዊትም የተሐድሶ ሳይሆን እስር ላይ ስለሆነ ባስቸኳይ እንዲፈታ ጠይቋል። በቅርቡ በወለጋ አካባቢ በፈነዱት ቦምቦች ኦነግ እጁ እንደሌለበት ከተጠቀሰ በኋላ ሌላ 40 ቦምቦች የሚፈነዱ እንዳሉ እንደሚያውቅ ግን ከማስጠንቀቂያ ጋር ተናግሯል። ሐሙስ ታህሳስ 11 ቀን የደብረ ብርሃን ዩኒቨርሲቲ ተማሪዎች ያስተዳደር ጥያቄዎችን በማንሳት በግቢያቸው ውስጥ የተቃውሞ ሰልፍ አድርገዋል። በአካባቢው የሚገኙ የፌዴራል ፖሊስ አባላት በተማሪዎቹ ላይ አስለቃሽ ጋዝ ከመተኮሳቸውም ሌላ በቆመጥ በርካታ ተማሪዎችን የደበደቡ መሆናቸው ታውቋል። ተማሪዎቹ በሰላማዊ መንገድ ጥያቄያቸውን መጠየቅ መብታቸው ሆኖ ሳለ የጸጥታ ኃይሎች እርምጃ መውሰዳቸውን የሚያወግዙ ወገኖች የዩኒቨርሲቲ ኃላፊዎችም ሆነ የጸጥታ ቡድን መሪዎች በኃላፊነት ሊጠየቁ ይገባል ይላሉ። ሐሙስ በደቡብ በአማሮ ወረዳ ታጣቂዎች ባደረሱት ጥቃት 3 ሰዎች ህይወታቸውን ማጣታቸው ተነግሯል። ጥቃቱ የተፈጸመው የደቡብ ክልልን ከኦሮሚያ ምዕራብ ጉጂ ዞን በሚያዋስኑ ጀሎ ዶርባ ቦሉኮ በተባሉ የገጠር ቀበሌዎች ሲሆን በርካታ የመኖሪያ ቤቶችና የእርሻ ማሳዎች መቃጠላቸው ታውቋል። ኢትዮ ቴሌኮም በከፊል የግል ይዞታ ለመስጠት ጥናት የተካሄደ መሆኑ ተገለጸ። ጥናቱ በገንዘብ ሚኒስቴር ስር በተቋቋመው ኮሚቴ የተመረመረ ሲሆን በጠቅላይ ሚኒስቴር ስር የተቋቋመው የማክሮ ኢኮኖሚክ ኮሚቴ ይመለከተዋል ተብሏል። ኢትዮ ቴሌኮም በከፊል ለግል ይዞታ ከተሰጠ በኋላ እንደ ኢትዮጵያ አየር መንገድ አይነቶቹ ሌሎች የመንግስት ይዞታዎች ወደ ግል የማዛወሩ ስራ ይቀጥላል ተብሏል። አትራፊና ያገር ቅርስ የሆኑትን የመንግስት ተቋሞች ወደ ግል ማዛወር በርካታ ሀገሮችን ኪሳራ ላይ የጣለ መሆኑ በተመክሮ የታየ ሲሆን እንደ ኢትዮጵያ አየር መንገድ አይነቱን ወደ ግል ይዞታ ማዛወር የኢትዮጵያ ኢኮኖሚን ከማኮሰስ ውጭ ሌላ ፋይዳ የለውም የሚሉ በርካቶች ናቸው። ከውጭ ከሚኖሩ ኢትዮጵያውያን 1 ቢሊዮን ዶላር ይሰበሰባል በሚል ታቀደው የነበረው ፕሮጀክት በታቀደለት ደረጃ ብዙ ውጤት እንዳላስገኘ ተገለጸ። እስካሁን ድረስ ገንዘብ ያዋጡ ኢትዮጵያውያን ቁጥር 2800 ብቻ ሲሆን የተገኘውም ገቢ 507094 ዶላር ብቻ መሆኑ ታውቋል። የሱዳን መንግስት ተቃውሞ በሚያሰሙ ኃይሎች ላይ እርምጃ ለመውሰድ የወሰነ መሆኑን ገልጿል። መግለጫው ረቡዕ በተካሄደ ሰላማዊ ሰልፍ ላይ በርካታ ሰዎች መሞታቸውን ተናግሮ ከ20 በላይ መታሰራቸውንም ይፋ አድርጓል። በሱዳን ቀውስ ዋጋ በመናሩና እንዲሁም ለኑሮ አስፈላጊ ቁሳቁሶች ከገበያ ላይ በመጥፋታቸው ረቡዕና ሙስ ከፍተኛ የተቃውሞ ሰልፎች ተደርገዋል። የጸጥታ ኃይሎች በወሰዱት እርምጃ ቢያንስ 6 ሰዎች መገደላቸውን ያገሪቱ የዜና ተቋሞች ዘግበዋል። ይህ በእንዲህ እንዳለ ለረጅም ዓመታት በስደት የቆዩት የሱዳኑ የቀድሞ መሪ ሳዲቅ አልማህዲ ካርቱም ሲገቡ ከፍተኛ አቀባበል ተደርጎላቸዋል። አልማህዲ በሰጡት መግለጫ አገሪቱ የገባችበትን ቀውስ ለማቃለል የአንድነት መንግስት መመስረት አለበት ብለዋል። አድማጮቻችን ዜናው በዚሁ ይተካለላል። ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች በሁን ወቅት ፍኖተ የተለየ ሐሳብና ቋመን እያስደመጠን ነውና እሰየው እንላለን። የብሔረሰብ ድርጅቶች በስተዋል ቢያንስ 10 የኦሮሞ ድርጅቶች አሉ። አብይ አክራሪዎችን ሳይቀር ሰብስቧል። ዋናው ጽንፈኛ ጃዋር አሁን ደግሞ ራሱ አብይ ላይ ተነስተውበት የወያኔ ደጋፊ ሆኗል። ኦነግ በስሙ የሚንቀሳቀሱትን ገዳዮች የኔ ናቸው ብሎ በወለጋ በማመስ ላይ ነው። ከአብይ ጋርም ፍጥጫ ገብተዋል። አብይና ለማ የጀርባ አጥንት ያላቸው ኦሮሞውን ሳይሆን ሌላውን ሲመለከት ብቻ ነው። ወያኔ አሁንም የአማራውን ማንነት ክዶ ተስፋፍቶ ያለበት ሁኔታ ቀጥሏል። ተደመርን ያሉት ህብረ ብሔሮቹ ከዚሁ ከሽፈዋል። አገሪቷ ሜዳ የሆነችው ለኦሮሞ ጠባቦች ብቻ ነው። አብንም ከነበረከትና በአዴን ንጻ ለመሆኑ ማረጋጋት አልተቻለም። በዚህም በዚያም ግን ጦርነቱ አይቀሬ ይመስላል። የወያኔዎቹ ድንፋታና አብሪት ጣራት ወጥቷል። ያብይ ለማ ጎራ የሚወጣው ማይመስልም። የህዝብ ድጋፍ ደግሞ መገኘቱ አሁንም ጥርጥር አለ። ምን መፍትሄ ይኖራል? አቅጣጫና መፍትሄ ተቆማቸው ነበር ግን ሰሚ አላገኘም። በጋራ አውጣን እንበል ሲሉ ሰለሞን ብርሃኑ ከካዛንቺስ አዲስ አበባ መልእክታቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ለእናንተ ይሁን ዘንድ ከሁሉ የቀደመ ምኞቴ ነው። በገነባናት ሀገር ውስጥ የማንከበር ከሆነ ሌላ ማራጭ እንፈልጋለን። ህዳር 29 ቀን 2011 ዓመተ ምህረት ከወደ መቀሌ የተደመጠ የወያኔ ልሳን ነበር። ባጭሩ የ1967 ዓመተ ምህረት ውጥኑና አቅዱን እተገብራለሁ ማለት ነው። እገነጠላለሁ ከሚል መልእክት የተለየ ትርጉም ለኔ አሰጠኝ። የወያኔ ገዢዎች ወደ ደደቢት በረሃ ሲገቡ የጀመሩት በጸረ ኢትዮጵያ ህመማቸው ነው። ለወያኔ ገዢዎች ከዚህ እኩይ ዓላማና ተግባራቸው ይታቀቡ ዘንድ ሀገር ወዳድ ኢትዮጵያውያን ብዙ ደክመዋል። ያዳቆነ ሰይጣን ሳያቀስስ አይተውም እንዲሉ ወያኔዎች ከዚህ መሰሪ ተግባራቸው ይኸው ዛሬም ሊታቀቡ አልቻሉም። ወያኔዎች በ17 ዓመታት ትግላቸው ለበርካታ የትግራይ እና የኢትዮጵያ ወጣቶች ህይወት መከጠፍ መንስኤ መሆናቸው ይታወቃል። ወያኔዎች ንጹሃንን በእሳት መማገድ ያውቁበታል። መማገዱን ግን እነሱ እንደማያውቁ ታሪካቸው ይመሰክራል። የወያኔ የፖለቲካ አመራሮች የሚባሉ ያ ሁሉ የትግራይ ወጣቶች እና አርሶ አደሮች ህይወት ሲቀጠፍ እነሱ ግን ዛሬም በህይወት አሉ። እርግጥ ነው መስራች ከሚባሉት አንድ ወይም ሁለት ወታደራዊ አመራሮች ህይወት ማለፉ ይታወሳል። የወያኔ ገዢዎች ዛሬም ንጹሃንን በጦርነት እየማገዱ እነሱ በህይወት መኖርን ይመርጣሉ። ዛሬ እያያዙት በመጡት ውጥናቸው ስብሃት፣ አባይ፣ ስዩም፣ አርከበ፣ ደብረጽዮን፣ አባይ ወልዱ ወይም ጌታቸው አሰፋ ወዘተ ምንም እንደማይሆኑ የትግራይ ህዝብ ሊረዳው ግድ የሚል ጉዳይ ነው። ወያኔ በሚቆሰቁሰው የብሪት ጦርነት ከወያኔ ገዢዎች በስተቀር የትግራይም ሆነ የሌላው የኢትዮጵያ ህዝብ ተጠቃሚ ሊሆን እንደማይችል ሳይታለም የተፈታ ነው። የትግራይም ሆነ ሌላው የኢትዮጵያ ህዝብ ትግሉ በወያኔ ገዢዎችና ተባባሪዎች ላይ ብቻ ማነጣጠር አለበት። የሚያዋጣውም ሆነ የሚጠቅመው ይሄኛው አማራጭ ብቻ ነው። ተወደደም ተጠላም የወያኔ ገዢዎች በሚለኩሱት እሳት ራሳቸው መቃጠላቸው የማይቀር ነው። ይዋል ይደር እንጂ ስለ ወያኔ ጸረ ኢትዮጵያነት፣ ጸረ ህዝብነት፣ ጸረ ዲሞክራሲ የሆነ ዘረኛ አገዛዝ ስለመሆኑ የማያውቅ ኢትዮጵያዊ መኖሩ ያጠራጥረኛል። በጭፍን ማምለክና ማፍቀር ካልሆነ በስተቀር ከዛሬ ላይ ሆኖ የ1967 ዓመተ ምህረት ህልሙን እውን አድርጋለሁ ብሎ መቃጀት የለየለት የኢትዮጵያና የዜጎቿ ጠላትነትን ማረጋገጫ ነው። የወያኔ ጸረ ሰላም ተግባር ጥላቸው ከኢትዮጵያ ህዝብ ጋር ብቻ የተወሰነ አይደለም፣ የመላው የአፍሪካ ቀንድ ሀገራት ህዝቦች ጭምርም ነው። የኢትዮጵያ በወያኔዎች ሴራ መታመስ የመላው የቀንዱ ሀገራት መታመስ ነውና ነው። አውቆይተኛን ቢቀሰቀሱት አይሰማም እንደሚባለው ካልሆነ በስተቀር የኢትዮጵያ ጠላቴ ብሎ እየታገለ ያለው የሥርዓቱ ቀዛፊና መሪ ሆኖ ለ27 ዓመታት የባጀውን ወያኔን እንጂ የትግራይ ህዝብ ብሎ ድምጽ ያሰማበት ቦታም ሆነ ጊዜ የለም። ወያኔና የትግራይ ህዝብ ለየቅል ናቸው። የኢትዮጵያውያን እምነት ነው። ይልቅስ ወያኔና የትግራይ ህዝብ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ባዮች ወያኔዎች ናቸው። ስብሃት፣ አባይ ፀሐዬ፣ ሳሞራ ዮኑስ፣ አባይ ወልዱ በወያኔና የትግራይ ህዝብ አይነጣጠልነት ንግግራቸው ታዋቂዎች ናቸው። የትግራይ ምሁራን ሽማግሌዎችና የሃይማኖት አባቶች በጽኑ መቃወምና መታገል ያለባቸው ይህንን ከእውነት የተጣላ መሰሪ አባባል ነው። የወያኔ ገዢዎች ከመቀሌ መሽጓል መባሉም የትግራይን ህዝብ በመሳሪያነት ለመጠቀም መሆኑን ጠቅቆ ያውቃል። ከወደ መቀሌ ሰሞኑን ስለ ሰብአዊ መብት ረገጣ በኢትዮጵያ ቴሌቪዥን አስነዋሪም አሳፋሪም የሆኑ ተግባር የተፈጸመባቸው ወገኖች ለኢትዮጵያ ህዝብ መታየቱ በርካቶችን አሳዝኗል፣ አሳፍሯል፣ አሸማቋልም። ከኢትዮጵያ ባህልና እምነት ያፈነገጠ ዘግናኝ ተግባር ነው። ታዲያ ዛሬ ከወደ መቀሌ በወያኔ ካድሬዎች ተቃውሞ ሲቀርብበት ተመልክቻለሁ። በሰው ቁስል ላይ እንጨትን መሰካት ወይም ሚጥሚጣ ከመነስነስ ለይቼ አላየሁትም። ውድ ፍኖቶች፣ የኢትዮጵያን ህዝብና የወያኔን የ27 ዓመት ግንኙነት ገላጭ ይሆን ዘንድ በአንድ ወቅት ወደ ትግራይ ተጉዤ አንድ ጓደኛዬ ያወራኝን ቀልድ መሳይ ቁም ነገር ላውራችሁ። ሁለት ባልና ሚስቶች ነበሩ። ባልየው ባለቤቱ ከምትነግረው ውስጥ የተገላቢጦሽ ማድረግን ይወዳል። እንሂድ ካለችው መልሱ አልሄድም ነው። እንብላ ስትለው አልበላም ነው። እንጠጣ ካለችው አልጠጣም ማለት የተለመደ ተግባርና ድርጊት የሆነባት ሚስት እንዲደረግ የምትፈልገውን ነገር ካለ በተቃራኒው መጠቀም ጀመረች። ከዕለታት አንድ ቀን አጎቱ መታመሙን ሰምታ ማታ ከቤት ሲገባ የምትወደው አጎት ታሟል፣ ነገር ግን ሄደን አንጠይቀውም አለችው። በማግስቱ በጠዋት ተነስቶ አጎቱን ለመጠየቅ ጉዞ ሲጀምር ተከተለችው። ብዙ ከተጓዙ በኋላ አንድ ትልቅ ወንዝ በደራሽ ውሃ ሞልቶ አገኙት። እሷም ለጊዜው በተቃረሽ መጓጓቱን ረሳችውና ኧረ ይህ ወንዝ ሞልቷል፣ አያሻግረንም፣ ትንሽ ጎደል እስከሚል እንጠብቅ ስትለው ለመሻገር ከወንዙ ገባ። ትንሽ እንደተጓዞም ጎርፉ ይዞት ነጎደ። ወያኔና የኢትዮጵያ ህዝብ ግንኙነት ከነዚህ ከማይግባቡ ባልና ሚስት ግንኙነት የተለየ አይደለም። ሀገራዊ ሉዓላዊነት ተደፈረ ሲሏቸው ወያኔዎች ተከብሯል ይላሉ። ረሃቡን ጥጋብ፣ ድህነቱን ብልጽግና፣ ጥላቻውን ፍቅር፣ ሀገራዊ ውርደቱን ክብር፣ ውድቀቱን እድገት፣ ውሸቱን እውነት እያሉ የ27 ዓመታት በኢትዮጵያ ዜጎቿ ላይ ሰቆቃ ፈጽመዋል። ከህሊና ሊጠፋ የማይችል ሰቆቃ ፈጻሚዎች ይባስ ብለው ከበሬታ ስጡን አሉ። በገነባናት ሀገር መከበር ካልቻልን ሌላም አማራጭ እንፈልጋለን እያሉ ያላዝኑብናል። እናት ሀገራቸውን ክደው ቅርጿን የለወጡ፣ የቆዳ ስፋቷን ያጨማደዱ፣ ዳር ድንበሯን ያስደፈሩ፣ የባህር በር አልባ ሀገር ያደረጉ፣ ታሪኳን ያረከሱ፣ ባህልን አጥፍተዋል፣ ሃይማኖትን አርክሰዋል፣ በአክሱም ጽዮን የደብረ ጽዮን ተክልል መደረብን ላብነት ያነሷል፣ ማፈሪያዎች ጨካኝ አረመኔዎች ናቸው። ለጨካኞች፣ ለካህዲዎች፣ ለሌቦችና ዘራፊዎች ፍርድ እንጂ ክብር አይገባቸውም አቋሜ ነው። ሰሞኑን የክንፈ ዳኘው እጅ በእግር ብረት መታሰር የወያኔ የምሽት ካድሬዎች ተቃውሞ ሲያሰሙ ይስተዋላል። የኢትዮጵያ ህዝብ የአካልና የስነ ልቦና ተጽዕኖ እስከ ማድረስ የደረሰ ሰቆቃ ሲደመጥ የት ነበራችሁ? እንደነ ፕሮፌሰር መራራ ጉዲና እጃቸው በእግር ብረት ሲታሰር ለምን ተቃውሞ አላሰማችሁም ማለት ለወያኔ ካድሬዎች ዛሬ የሚገባቸው ጥያቄ ነው። የህግ የበላይነት ይከበር ጩኸትም በወያኔዎች መንደር ይደመጣል። ወያኔዎች ያወጡትን ህገ መንግስታችን የሚሉትን ተገና አድርገው ነው ሲገድሉ የባጁት፣ ስቃይ ሲፈጽሙ፣ ሀብት ሲዘርፉ። ዛሬ የህግ የበላይነት ባዮችስ ወዴት ነበራችሁ ቢባሉስ አይገባቸውም ምን ማለት ተገቢ ጥያቄ ነው። ደርበው ተገኘ ወርቅ ከሸኖ
ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ኑሮ ካሉት መቃብር ይሞቃል ይባላል። እንደ ኢትዮጵያውያን ከሞቱት በላይ ከቆሙት በታች የሆነ ህይወትን እንዲገፉ ለተገደዱት ከዛሬ 40 እና 50 ዓመታት በፊት የአፍሪካ የዳቦ ቅርጫት ትባል የነበረች ሀገር ህዝብ ዛሬ የድህነት ቅርጫት ይዞ ይንከራተታል። ይራባል፣ ይጠማል፣ ይታረዛል፣ በፕላስቲክ ቤት ውስጥ ይኖራል። ይባስ ብሎ በስንት መከራ የቀለሳት ጎጆ በእብሪተኞችና ዘራፊ የቀንጅቦች በኃይል እንዲፈርስ ይደረግና ይባረራል። በልማት ስም በተፈናቀሉ ዜጎች ይዞታ ላይ የባለ ጊዜዎች ቅንጡ ህንጻና ሰማይ ጠቀስ ህንጻዎች ይገነቡበታል። የኢትዮጵያ ህዝብ እየተራበና እየተጠማ ያለው በስራ ሰንፎ ወይም ዕውቀት አጥቶ ወይም መስራት አቅቶት ወይም ሀገሩ ኢትዮጵያ ለዜጎቿ የሚበቃ የተፈጥሮ ሀብት አጣም አይደለም። ኢትዮጵያና ዜጎቿ የተፈጥሮ ድህነት የለባቸውም። የኢትዮጵያና ዜጎቿ ድህነት ስርዓት ሰራሽ ነው። በዛሬው ተጨባጭ ሁኔታ ደግሞ ወያኔ ሰራሽ መሆኑን መካድ አይቻልም። የኢትዮጵያውያን ድህነት መንስኤው መንግስት ተብዬው ወያኔ በስርዓት ደጋፊነታቸው የፈጠራቸው ባለሀብቶች እንዲሁም ከነዚሁ ባለሀብቶችና መንግስታችን ከሚሉት ጋር በጥቅም የተሳሰሩ ደላሎች ናቸው። ሳይማሩና ዕውቀት ሳይኖር በዘር እየተጠራሩ ከመንግስት ላይ ተለጥፎ ወንጀል እየሰሩ መበልጸግ የቱን ያህል አሳፋሪም አስቀያሚም እንደሆነ የኢትዮጵያዊ ተጨባጭ ሁኔታ ትልቅ ትምህርት ሰጪ ነው። የወያኔ ቁንጮ የነበረው መለስ ዜናዊ በ1950ዎቹ መጀመሪያ ላይ መቀሌ በሚገኘው ሰማዕታት ሐውልት አዳራሽ ውስጥ የተናገረውን ዘረኛ መልእክት ላስታውሳችሁ። መለስ ዜናዊ ያለው እንዲህ ነበር፣ የፖለቲካ ስልጣኑን ሙሉ በሙሉ ተቆጣጥረናል። በእጃችን የገባው የፖለቲካ ስልጣን አስተማማኝና ዘላቂ እንዲሆን የኢኮኖሚ አውታሮችንና ኢኮኖሚውን መቆጣጠር ግድ ይለናል ብሎ ነበር። ከዚህ በኋላ የወያኔ የንግድ ተቋሞች በመላ ሀገሪቱ የሀገሪቱን ኢኮኖሚ እንዲቆጣጠሩ ሁኔታዎች ሁሉ ተመቻቹላቸው። ከመንግስት ካዝና እየተዘረፈ የሀብት መጠናቸው እንዲጨምር ተደረገላቸው። የወያኔ ታጋዮች እንዲሁም ዘመዶቻቸውና ጓደኞቻቸው የማይከፈል ብድር ከባንክ እየተዛቀ ይሰጣቸው ጀመር። የጨረታ አስተራርን የግድ የሚሉ የሥራ ዘርፎች ካለ ጨረታ ለወያኔ ባለሟሎች ሁሉ እንዲሰጥ ተደረገ። ከቀረጥ ነፃ የሆኑ ሸቀጦችን ወደ ሀገር ማስገባትን ስራዬ ብለው ተያያዙት። በከተማ ቦታዎች ወረራና ዝርፊያ ላይ እንዲሰማሩ ከወያኔዎች ልዩ ድጋፍ ተደርጎላቸዋል። የመንግስት ቤቶችና መጋዘኖች በነፃ ወይም በአነስተኛ ክፍያ እንዲሰጣቸው ተደርጓል። በጥቁር ገበያ ለሚያስገቧቸው ሸቀጦች ቀረጥ አይወጣለባቸውም፣ ቁጥጥርና ክትትልም አይደረግባቸውም። በእነዚህና እነዚህን በመሳሰሉ የወያኔ ልዩ ድጋፍ የተፈጠሩ ባለሀብቶች ጥገኞች በመሆናቸው ለሀገርም ለህዝብም አይጠቅሙም፣ ወንጀለኞችም ናቸው። እነዚህ ጥገኛ ባለሀብቶች ከጊዜ ወደ ጊዜ እየተመነደገ ለመጣው የኑሮ ውድነት በመንስኤነት ተጠቃሾች ብቻ ሳይሆኑ ተጠያቂዎችም ናቸው። ወደ ሀገር ውስጥ የሚያስገቧቸውንም ሆነ ከሀገር ውስጥ በሚገኙ ሸቀጦች ላይ በየጊዜው ወደ ሰማይ በሚያቀና የኑሮ ውድነት ህዝቡ እንዲጠበስ ያደረጉ ጨካኞችና ዘራፊዎች በመሆናቸው በህግ ከመጠየቅ የሚሸሹ ወይም የሚደበቁ ሊሆኑም አይችሉም። የኢትዮጵያ ህዝብ ከሚያገኘው በላይ እንዲያወጣ የተገደደበትን ሚዛን የሳተ ህይወት እንዲገፉ አድርገውታል። ሚዛኑን የሳተ የወጪና የገቢ ጥምረት ባለባት ኢትዮጵያ የሚኖር ዜጋ ህሊናው በማይፈቅዳቸው ስራዎች እየተሳተፈ ህይወቱን እንዲገፋ አድርገውታል። መምህራን ከአንደኛ እስከ ዩኒቨርሲቲ፣ የጤና ሙያተኞች ከነርስ እስከ ህክምና፣ ዶክተር፣ የሂሳብ ሙያተኞች፣ የተለያዩ ተቋሞች ባለሀብት ለሆኑ እነዚህ ተምቾችና ተባዮች ተቀጣሪ ሰራተኛ ሆኖ መስራት ግድ ሆኗል። በዚህ አይነት ውጥንቅጡ በወጣ ህዝብ ኑሮ ላይ ከሚቀልዱና ከሚያባብሱ ሌሎች ምክንያቶች ውስጥ ደላሎች በግንባር ቀደምትነት ተጠቃሾች ናቸው። በምግብ ነክ ሸቀጦችና በቤት ኪራይ ዋጋ ላይ ወደ ላይ እንዲያሻቅብ በዚህ ብልሹ አሰራር ውስጥ ደላሎች የሚጫወቱት ሚና ከፍተኛ ነው። በነጋዴውና በአከፋፋዩ ተጠቃሚው መካከል ሆነው የዋጋ ንረት እንዲፈጠር ተግተው ይሰራሉ። ደላላዎች ያስገቡትን ተከራይ ከስድስት ወራት በኋላ ከአከራይ ጋር በመመሳጠር ዋጋ እንዲጨምር መጨመር ካልቻለ ደግሞ ለቁ እንዲወጣ እስከ ማድረግ ደርሰዋል። የነዚህ ሁሉ ፈጣሪያቸው የሆነው ወያኔ በመንግስትነቱ በኢትዮጵያውያን ላይ በፍጆታዎች ላይ ከፍተኛ ጭማሪን እያደረገ ነው። ከታህሳስ ወር 2011 ዓመተ ምህረት ጀምሮ በመብራት ዋጋ ክፍያ ላይ ከ50 ከመቶ ያላነሰ የዋጋ ጭማሪ አድርጓል። የውሃ ልማት መስሪያ ቤትም ጭማሪውን እኔም ስለምቀጥል ጠብቁኝ እያለ ነው። ከእያንዳንዱ ውሃ ተጠቃሚ ዜጋ ላይ ለቆሻሻ ማስወገጃ ገንዘብ ተጥሎበት ይከፍላል። ክፍያው የማይቋረጥ ቢሆንም ቆሻሻን የማስወገድ ስራው ግን ቆሟል። ቆሻሻም በየመንገዱና በየመኖሪያ ደጃፉ እየተከማቸ ይገኛል። የዚህ የቆሻሻ ክምችት ታቢያ በተቅማጥ በጥገኛ ትላትሎች እየተጠቃ ይገኛል። ቢታመም መድኃኒት በሌለበት ወይም ዋጋው እያሻቀበ በወጣው የመድኃኒት ዋጋ ገዝቶ መጠቀም ለኢትዮጵያውያን አስቸጋሪ እየሆነ መጥቷል። ተወደደም ተጠላም ባለፉት 27 ዓመታት በኢትዮጵያውያን ላይ ከፍተኛ የሆነ የፖለቲካ ጭቆናና የኢኮኖሚ ምዝበራ በወያኔዎች ተፈጽሟል። ለዚህ ደግሞ ወያኔ መንግስታዊ ስልጣኑንና መንግስታዊ መዋቅሮችን በሚገባ ተጠቅሞባቸዋል። በኃይል በያዘው ስልጣኑ ዜጎችን ገድሏል፣ አስሯል፣ አካል አጉድሏል። ወያኔ በፈጸማቸው ዘግናኝ በሚባሉ የፍየል ተግባራት የአካል ጉዳት ማድረስ ብቻ ሳይሆን ከህሊና የማይጠፋ የስነ ልቦና ጉዳት በዜጎች ላይ አድርሷል። የሀገራችንን እንደፈለጋቸው እየዘረፉ በእጃቸው አስገብተዋል። በተመለከትኩት ግርድፍ መረጃ መሰረት ዛሬ እስከ 60% ከመቶ የሚደርሰው የኢትዮጵያ ሀብት በወያኔና ጀሌዎቹ እጅ ገብቷል። ይህንን የሀገር ሀብት በመዝረፍ ለኢትዮጵያና ዜጎቿ መጥፊያ እየዋለ መሆኑንም በተጨባጭ እየተመለከትነው ነው። በኢትዮጵያ ህዝብ ትግል ወያኔ ተነቃንቋል፣ ተወዛውዟል፣ እንደቀድሞ መግዛት ተስኖታል። ትግሉን ለመቀልበስ ወይም መልሶ እንደገና ለመቆጣጠር ወያኔ የማይፈነቅለው ድንጋይ የለም። ወደ ብሔር ግጭቶችም ሊለወጡ እየዳዳው ነው። የትግራይን ህዝብ የብሔረሰብ ጥላቻ እንዲፈጠር እየቀሰቀሰብን ነው። በትግራይ ህዝብ ላይ የተቃጣ ሴራ ነው ወዘተ የሚሉ ቅስቀሳዎችን ሲሰጡ እየተመለከትን ነው። የኢትዮጵያ ህዝብ ጠላቱ ወያኔ እንጂ የትግራይ ህዝብ አይደለም። የሚታገለውም ወያኔን እንጂ የትግራይን ህዝብ አይደለም። የወያኔ መወገድ በትግራይም ሆነ ለኢትዮጵያ ህዝብ ጠቀሜታው እኩል ነው። ይልቅስ የትግራይ ምሁራን፣ ሽማግሌዎችና ወጣቶች ትግላቸውን ከኢትዮጵያ ህዝብ ትግል ጋር እንዲያቀናጁ አስተምሮን መስጠት ለሀገራችን ህልውናም ሆነ ለህዝቦቿ ሰላም መስፈን ብቸኛው መፍትሄያችን ነው። መልክቴ ይህ ነው ሲሉ መልክታቸውን ያደረሱን አቶ ተሰማ ደገፉ ከአየር ጤና ናቸው።
ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ኢሃፓ የሳተላይት ሬዲዮ ደብዳቤን በዚህ ጀምር። ጳጳሱ ሳሊ ቀራጺ ገጣሚና የስነ ህንጻ ጠቢብ የነበረው ሚካኤል አንጀሎን የዳዊትን ሐውልት የቀረጸበትን የጥበብ ሚስጥር ሲጠይቀው የሰጠው መልስ ቀላል ነው። ዳዊት ያልሆኑትን ነገሮች ሁሉ ቀረፍኳቸው አለው። እኔ ደግሞ ለኢሃፓ አመራሮችና በኢሃፓነት ትግሉን ለቅጽበትም ሳለሰልሱ እስካሁን ጉደኛ ዘመን የቀጠሉትን ኢሃፓን እንዴት መሰረታችሁት ከሚለው ጥያቄ በላቀ ኢሃፓን እንዴት አቆያችሁት፣ ኢሃፓስ እናንተን ይዞ እንዴት ዘለቀ የሚል ጥያቄ እንዳቀርብ ይፈቀድልኝ ዘንድ በትህትና መጠየቅ ወዳለሁ። መልሱ ኢሃፓ ያልሆነውን ሁሉ በማበጠር አንጓሎ በመድፋት የሚል ነው ሊሆን የሚችለው። ይህን መልስ ለመረዳት ኢሃፓን ማወቅ በስርዓት መረዳት የግድ ነው። ኢህአፓን መመስረት አስፈላጊና ግድ የሆነበት ምክንያቶቹ ተደጋግሞ የተገለጹ መሆናቸውን በሚገባ አስተውሳለሁ። ግን የበኩሌን በድጋሚ ማንሳትና ማስረዳት አለብኝ አልኩና ኢህአፓን ላነሳሳው ተነሳው። ኢህአፓ በፖለቲካ ስም፣ በሀገር ስም፣ በህዝብ ስም፣ በረሃብ ስም ገንዘብ ለመሰብሰብ የተቋቋመ አይደለም። ኢህአፓ የተመሰረተው ሀገራቸውና ወገናቸውን በሚወዱና እንደ አርበኞች አባቶቻቸው ለሀገራቸውና ለወገናቸው መስዋዕትነት ለመቀበል በቆረጡ ሰፋ አእምሮ በነበራቸው መሆኑን ማስተዋል የሀገራችንን ፖለቲካ ለመገንዘብ ጠቀሜታዊ ሚናው ላቅ ያለ ነው። ኢህአፓ የተመሰረተበት ዘመን በፈላጭ ቆራጩ ዘውዳዊ አገዛዝ ዘመን እንደነበር ለወጣቶች ማስገንዘብ ወዳለሁ። ይህ አገዛዝ ፈላጭ ቆራጭ የሚለው ገላጭ የተሰጠው ግፈኝነቱን፣ ጸረ ህዝብነቱን፣ አርበኛ ገዳይ፣ ባንዳ አቃፊነቱን፣ ገበሬ ገዳይ፣ ህዝብ ገዳይ እንደነበር ለማሳየት ነው። አንዳንዶቹ ዘውዳዊ አገዛዝን አትንኩ የሚሉ ትምህርትን፣ ጤናን ወዘተ ያነሱ የስልጣኔ በር ከፋች እንደነበር ሙግት ሲመዙ ይገርማል። የሀገር ሀብት ማዕድኖቿ፣ ለመሬቶቿ ወዘተ በአጠቃላይ ሀገሪቱ የንጉሳዊ ውላጆች የግል ሀብት በመደረጓ 99.9 የሚሆነው ህዝብ በጥቅጥቅ ጨለማ ውስጥ ነፍስ ግቢ ነፍስ ውጪ ህይወት እየገፋ ነበር። ይህን በህዝብ ላይ እየተፈጸመ የነበረውን ግፍ አይኖቻቸውን ጨፍነው አላየንም፣ ጆሮአቸውንም ደፍነው አልሰማንም ሳይሉ ያንን አስፈሪ የግፍ ስርዓት ፊት ለፊት ድረቶቻቸውን ለጥይት በመስጠት የኢትዮጵያ ተማሪዎች ያደረጉት ተጋድሎ በደማቅ ቀለም ተመዝግቦ ይገኛል። ተግዘዋል፣ ታስረዋል፣ ተወግረዋል፣ ተገድለዋል። በድርሰቶቻቸው በቅኔዎቻቸው ለሀገርና ለወገን በማሰባቸው እነ ገሞራው፣ እነ ደብተራው፣ እነ አቤ ጉበኛው፣ እነ ኢያሱ ወዘተ ታስረው ሲያል ተፈጽሞባቸዋል። ከዚህ ሁሉ መከራ በኋላ ዴሞክራሲን ለማስፈን ሀገርን የህዝብ ለማድረግ ብቸኛው አማራጭ በአምላክ ተሰየምን የሚሉትን አውርዶ በህዝብ የተመረጠ መንግስታዊ ስርዓት ለማስፈን በህቡ ከመንግስት ክትትል ተደብቆ በሚስጥር ተደራጅቶ መታገል አስፈላጊ የግድ ሆነና ኢህአፓ ተምጦ ተወለደ። አሁንም ደግሞ አለው ኢህአፓ የተመሰረተው የኢትዮጵያ ህዝብን ከተጫነበት የጭቆና ቀንበር ነጻ ለማውጣት እንጂ ለትርፍ ሀብት ለማካበት ለዝና ተደጋግሞ እንደሚነገረው በህዝብ ተከሻ ላይ ለሚፈናጠጡት ስልጣን አልነበረም። አድማጮች ልብ ብላችሁ አስተውሉ። ኢህአፓ ሲወለድ ብቻ ሳይሆን ሲጸነስ ጀምሮ የያዘውን የህዝብና የሀገር ፍቅር ያኔ ድሮ ሀ ብሎ ህዝባዊ ትግል ሲጀመር ለህዝብ የገባውን ቃል አልቀጠፈም። ኢህአፓ ልሁነቱን፣ አባይነት፣ ቀጣፊነት፣ ራስ ወዳድነት፣ ግልብነት፣ መደሪነት፣ ዘራፊነት ወዘተ ቀርፈን ስናስወግድ ኢህአፓን እናገኘዋለን። ከዚያ ወዲህ ደግሞ የታሪክ አደራ የተጣለብን የሚሉ ወታደሮች ስልጣን ኮርቻ ላይ እንደተቀመጡ ኢህአፓ የህዝብ መንግስት እንዲቋቋም የትግሉን አስተባብሮ ቀጠለ። በታሪካዊ መፈክሩ ጊዜያዊ ህዝባዊ መንግስት ይቋቋም በሚለው ድፍን የኢትዮጵያ ህዝብን በዙሪያው አሰልፎ ወታደራዊ አረመኔ አገዛዝን በጽኑ ታገለው። በእርግጥም በወቅቱ ፋሽስታዊ ወታደራዊ አገዛዝ በህዝባዊ አመጽ ሊወገድ ተቃርቦ ነበር። በዚህ ወቅት ሁለት እሾሆች የኢህአፓን ህዝባዊ እንቅስቃሴና ትግል ቀስፈው ያዙት። አንዱ በስልታዊ ሂስ የፋሽስቱ ደርግ ቁንጮዎችን ወደ ተራማጅነት መቀየር እንደሚቻል አምነውና ተቀብለው ከወታደሮቹ ጫማ ስር ይወደቁ እንደ መኢሶን፣ ማሌሪድ፣ ወዝሊግ ወዘተ ይባሉ የነበሩ ድርጅቶች ኢህአፓን ለማጥፋት ወስነው በድብቅ ከመግደልና አስሮ ከማሰቃየት አልፈው በመጀመሪያ ነጻ እርምጃ ኋላ ቀይ ሽብር የሚሉ የመጨፍጨፊያ ዘመቻቸውን አውጀው ቤት ለቤት እያሰሱ የግድያና እስራቱን በማስፋፋት ሽብርን በመላው ኢትዮጵያ ነገሱ። በዚህ ወቅት ሁለት የኢህአፓ አመራር አባላት አንጃ ፈጥረው ከድርጅቱ አፈነገጡ። በእነዚህ አንጃዎች ህሊናን የሚሰቀጥጡ ለማስታወስ የሚከብዱ ስየሎች በመላው ሀገሪቱ ተስፋፍተው ተካሄዱ። በየቀኑ የኢህአፓ አባላትና ደጋፊዎች እየተገደሉ በጅምላ መቃብሮች ተቀበሩ። አንጃዎችና ባንዳዎቹ እናቶችን ድምጽ አውጥተው እንዳያለቅሱ አገዱ። በታሪክ ከተሰሙና ከተነበቡ መከራዎች በላይ የሚሆኑ ሰቆቃዎች በኢሃፓ አባላት ደጋፊዎች በኢሃፓ አባላት ወላጆች ላይ ተፈጸሙ። ኢሃፓ ተግሉላ አፍታም ገታ ሳይደርግ ሀዘኑን በውስጡ ይዞ ቀጠለ። ያኔ ድሮ የገባው ቃል ኪዳን ነውና ትግሉንም ቀጠለ። የዛሬ 28 ዓመት ሌላ ጉድ በኢትዮጵያ ሰማይ ሰርታየ። ኢሃፓ የሻቢያን ከቀኝ ገዥዋ ከኢትዮጵያ ነጻ የመውጣት ጥያቄን እንደማይቀበል በመግለጽና የኤርትራ ህዝብ ጥያቄ ከተቀረው የኢትዮጵያ ህዝብ ጥያቄ አካል በመሆኑ ሊፈታ የሚችለው በዲሞክራሲያዊ ስርዓት መሆኑን አበክሮ በመተንተን አቋሙን ገልጽ አድርጎ በሻቢያ ጠላት ሆኖ እንዲፈረጅ አድርጎታል። ኢሃፓ እና ረጋይ በርሄ ትግራይን ለመገንጠል ገና ሲያሴሩ አንስቶ በተመሳሳይ የትግራይ ህዝብ ከተቀረው የኢትዮጵያ ህዝብ ጋር በበርካታ ድርና ማግየት ተሳሰረ በመሆኑና ከደረሰበት ፖለቲካዊ ኢኮኖሚያዊና ማህበረሰባዊ ችግሮች ነጻ መውጣት የሚችለው ከተቀረው የኢትዮጵያ ህዝብ ጋር በአንድነት በመታገልና ፋሽስታዊ ደርግን አውርዶ በመትኩ ህዝባዊ መንግስት ሲመሰረት መሆኑን ሳለተልስ ማስረዳቱና መቀስቀሱ የሚታወስ ነው። ጠባብነት፣ ዘረኝነት፣ ጎጠኝነት፣ ትምክህተኝነት፣ ገንጣይ አስገንጣይነት፣ ጽንፈኝነት፣ ብሔርተኝነት ወዘተ የኢሃፓ አይደሉምና ኢሃፓ ይጸናወታቸዋልና ይታገላቸዋልና ኢሃፓ እየጠረበ ያስወግዳቸዋል። በቅርቡ ለዘረኛው የውያኔ አገዛዝ እጅ ነስተው የኢሃፓ መስራች ነን ብለው ኢሃፓ ነን ብለው አዲስ አበባ ኢትዮጵያ ሆቴል እየተኙና እየተቀለቡ የነበሩት ከኢሃፓ እየተቀረፉ የወደቁ ክርፋቶች እንጂ ኢሃፓዎች አይደሉም። ኢሃፓ ከጥንት ከያኔ ጀምሮ ስናውቀው ለስልጣን ብሎ ለዝና ብሎ ለገንዘብ ብሎ ለመጦር ብሎ መሬት ለማግኘት ብሎ የነጻ መኖሪያ ቪላ ለማግኘት ብሎ በህዝብ ተከሻ ላይ ለመኮፈስ ብሎ ለግሪያዛያኒ መንግስቱ ለአረመኔው ዘረኛ ኢሃዴግም ለሌላም ፈላጭ ቆራጭ አገዛዝ እጅ አይነሳም። እጅ መንሳት ከተባለ ኢሃፓ ለኢትዮጵያ ህዝብ ከወገቡ ለመጥ ከተከሻው ጎበጥ ብሎ እጅ ነሳል። ለሀገሩ ለኢትዮጵያ እጅ ነሳል። የሚያብለጨልጭ ሁሉ ወርቅ እንዳይደለ ኢሃፓ የሚለው በደም ባጥንታችን የለመለመው ስያሜያችንን በመመንተፍ አንዴ ኢሃፓ ዲሞክራቲክ አንዴ ኢሃፓ አንድነት ቢሉ ወርቁ ኢሃፓን እንዳልሆኑና ኮሾ መሆናቸውን ማንም አይስተው። ኢሃፓ ባንዳዎቹን ሹምባሾቹን አድርባዮቹን ጉረኞቹን ኮዳደሮቹን ጠባቦቹን ትምክተኞቹን እየጠረበ ከላዩ ላይ እያራገፈ ህልውናውን እያስጠበቀ ቃል ኪዳኑን አክብሮ ሰማዕታቱን እያከበረ ህዝባዊት ዴሞክራሲያዊት ኢትዮጵያ ለመመስረት ከህዝቡ ጋር ትግሉን እየገፋ ይገኛል። ኢሃፓ የኢትዮጵያ ህዝብ አንድነትን ለማፋለስ ለተቀን የሚማስኑት ጽንፈኞችን ይታገላል። እኔ ከልጅነት እስካሁን ኢሃፓን ሳውቀው የኢትዮጵያ ህዝብ ሲራብ ይርባል፣ ሲጠማ ይጠማል፣ ሲፈናቀልና ሲሰደድ ያማዋል። ኢሃፓ ዘር፣ ጎሳ፣ ጎጥ፣ ብሔር ወዘተ የለው። የኢሃፓ ብሔሩ ኢትዮጵያ፣ ጎሳው የኢትዮጵያ ህዝብ ነው። በየትኛውም ማቅጣጫ በየትኛውም ቋንቋ ተናጋሪ የኢትዮጵያ ህዝብ ላይ የሚፈጸም በደል፣ ግድያ፣ መፈናቀል ወዘተ ኢሃፓን ያንገበግበዋል፣ ይስማዋል። በበኩሌ ይህንን ሁሉ ምስክርነት ደፍሬ የምናገረው በተጨባጭ ኢሃፓ ያደረገ ያለውን ስለማውቅ ስላነበብኩና እያደረገ ያለውንም ትግል እያየሁ በመሆኔ መሆኑን መናገር ወዳለሁ። በመጨረሻም የኢትዮጵያ ወጣቶች በርጋታ ኢሃፓን ለማወቅ በተለያዩ መንገዶች ሞክሩ። ለሀገርና ወገንን ለማዳን ከኢሃፓ ጋር ተሰልፎ መታገል ውዴታ ግዴታ እንድናደርግ የበኩሌን ጥሪ ማስተላለፍ ወዳለሁ ሲሉ ትሩፋት ከይርጋለም ሰፋ ያለ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይድረስ። ሀገራችን በአሁኑ ጊዜ በትርምስ ላይ ናት። መቀሌ የመሸጉትም ወንጀለኞች ከዚያው ሆነው እያጓሩብናቸው ማሰራራትም ጀምረዋል። እንገነጠላለን። ፍላጎቱ ደግሞ የወንጀለኞቹ ወያኔዎች እንጂ የህዝብም አይደለም። አልጠገባይ ሲተፋ ያዝራል ነው የሚሆንባቸው። ሻቢያም ከነሱ ጋር የሚሰለፍ አይመስልምና ከኤርትራ መደባለቁ የማይሆን ነው። የትኛው ኢኮኖሚ ኖሯቸው ነው የረባ ሀገር የሚኖሩት? ያባይ ድልድይም የውሃ ሽታ እየሆነ ነው። ዛሬ ከገባንበት ቀውጢ ማን ነው ጥፋተኛ ቢባል ያው በስልጣን ያሉት ናቸው። የሽግግር መንግስት መስረታ እውን ቢሆን ኖሮ ወደዚህ ሁሉ ቀውስ ባልገባን ነበር። የወያኔና ኦነግን መጪ ተቃስ መመከት የሚቻለው ህዝብን በማሰባሰብ ብቻ ነው። ዘረኞችን አጥፎ ንጹሃንን እያፈናቀሉና እየፈጁ አይደለም። አይቻለም። አብይ እውን የህዝብ ወገን ከሆነ ኢትዮጵያን ከመጠበቅ አንፃር ቁርጠኛ እና ጸረ ወያኔ እርምጃዎችን መውሰድ አለበት። ወንጀለኛ ወያኔዎችን ዘብጥያ ማውረድ፣ የግንጠላ ኃይሎችን ማቀፍና ማሽሞንሞን ሳይሆን ማሰር፣ ማባረር፣ አደብ ማስገዛት፣ ባንፃሩ አገር ወዳድ ኃይሎችን ማሰባሰብና በአገር አድን ዘመቻ ማሰለፍ፣ የህዝብን መብት ማስከበር፣ አፈና ግድያን ማፈናቀልን ማስቆም ይገባቸዋል። አብይ የራሱን ሳይሆን የህዝብን ስልጣን ለማስከበር ይነሳ ዘንድ ኢየሱስ ቀን ልቦና ይስጠው ሲሉ ቀለመወርቅ ዜና ከአዲስ አበባ ደብዳቤያቸውን አጠቃለዋል። አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አቲለል ነፍስ እናት ኢትዮጵያ አንቺ ውድ አገሬ ልጆቹ ሲጠፉ በሰው መላውሬ አካሌም ቢነድረኝ ውስጤን ቢሰቅቀኝ በስምሽ ማውገዙን መራገማ መጽሐፍ ቅዱስ ውስጥ ስምሽ ብዙ ቦታ እንደተጠቀሰ ያስተማሩ የኔታ ከበላይ ጳጳሱ አባም ይሁን ቄሱ ቆሞ የሚሰብኩ የሚያስቀድሱ ወንጌላዊቷና ፓስተር አስተማሪው ቀዳሽ አሸብሻቢ እንዳለ ዘማሪው ጥቁሩ መሶሮን የመለሰ ነፍሶብን ጨለማውም ድቅድቅ ቀኑን ጨልሞብን በግብ በጭካኔ ሰራዊተ ወያኔ እርጉዟን ሲሸልት ሲያንቅ ሕፃናትን ጥሎ ሲጨፈልቅ አዛውን ወጣ የተማሪ ሕይወት ሲያልፍ እንደዋዛ የቆሙባት ምድር ስታልቅ ተገድዛ ባሉበት ስፍራና በየደረሱበት ያለምንም ፍራት ያለምንም ጭንቀት እንደ አቡነ ጴጥሮስ ሕዝብ አገሬም ብለው ማውገዝ ካቃታቸው ቸሩ መድኃኔዓለም እመቤቴ ማርያም አይለመኗቸው። ያነገቡት መስቀል መጽሐፍ ቅዱስም እሳት ሆነጃቸው ከሞት ኋላም ሕይወት ይጨል። አዛኝና ሩሩህ ደግ ሕዝብ ያቀፈች በጣም ጥሩ አገር ኢትዮጵያ የተባለች በፍቅር እንድትኖሩ ሂዱ ተሰደዱ ወደ እሷም ንጎዱ ብለው ነብዩ መሐመድ ሰላም ይስፈንና በላያቸው እንዳልመሰከሩ እንዳልነገሯቸው የእስልምናም ትርጉም ፍትህና ርትዕ ሰላም እንደመሆኑ አምስቱን ሲሰግዱ ይህን እያመኑ ዱዓ የሚወጡም ኢማሙ ሙእሚኑ አሽሃዱ አላህ ብለው ከሕዝቡ ካገሩ ቆሞ ካልወገኑ ኢላሄ በቁድራው መብረቅ በላያቸው ባዱኛም ባሄራም በላይ ልቀቅባቸው ኢንሻአላህ አቦ ምድሯም ትክዳቸው። በዚህ በክፉ ቀን በጨለማው ሰዓት እናትና አባቶች ወጣትና ሕፃናት አጋዲ በሚሉት በጠራራው ፀሐይ ተመተው በጥይት እንደታረደ ከብት ደንበደም ተላብሰው ከየሆስፒታሉ ተወስደው ተጥለው ሁሉም ቤት ተዘግቶ የቀብር ወቅት ጠፍቶ እምቢኛሉ ጅግኖች የሕዝብ የአገር ልጆች መቀመቅ ሲወርዱ በእኒ በጨካኞች በቀጠሎ ትግል እንደ ሰው ማበርከት የዜግነት ድርሻ ግዴታ ያለበት አይቶም እንዳላየ ሰምቶም እንዳልሰማ ባለ ሁለት በላው በላው ቆሞ ለሚያቅማማ ምን አገባኝ ብሎም ተኮፍሶ ላለው የሕዝባችንም እንደ ሱናሚ ነው ጥራ አድርጎ ይውሰደው። ይህንንም ስግብግብ ለከርስ ያደረውን ያንንም ቀፈታ ማንጎለ ሞራውን የሀገሩ ውርደት የሕዝባን ሰቆቃ ደንታ የማይሰጠውን ገዳይን አመስጋኝ ሟች የሚወቅሰውን ጎበዝን አብጠልጣይ ፈሪ ታቃፊውን የዝባችን ጮት እንደ ሂሮሺማ ቦምብ ራሱን አፈንድቶ መቶ ሺህ ዝቅ አድርገው ከምድር በታች ከቶ ኤሎሄ ኤሎሄ ላማ ሰበቅታኒ እርዳና ጠንክረን በአንድነት አቆየን ኃይል ጉልበት ስጠን ልስፈራ ገርገሱ አቃጠለም ፈጅ ኢላሂ ኢላሂ ሊማ ሰበቅታኒ ደግፈን ነጃ አውጣን እነዚህን ዛሊሞች እንቃትለን ፋጭትን እንደፋል አዎ እናቴ ኢትዮጵያ በስምሽ ልራደ በስምሽ
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ከመስረታው ጀምሮ ለዴሞክራሲ ሲታገል እንሆ ከዚህ ደርሰናል። ዴሞክራሲ አለገደብ ነበር መፈክሩም። በጥቅምት ወር 1984 ዓ ም በመልእክተ ኢሀፓ ዘንድሮም ዴሞክራሲ ሲሉ ዴሞክራሲ ስንል በሚል ርዕስ የሚከተለውን አስፍሮ ነበር። ዴሞክራሲ ስንል ዴሞክራሲ ሲሉ ይዘቱ ትርጉሙ ዛሬም እንደ ትናንት ለየቀር የሆነ ገዢዎች ነን ብለው የተሰየሙት ዴሞክራሲ ይህ ነው ሰፍኗልም ብለው በቁጥጥራቸው ስር ባለው የዘና ማሰራጫ የሚያስተጋቡት ህዝቡ ከሚፈልገው ነው ይሁን ከሚለው ጋር አልገጥም እያለ እንዲያውም በገሃድ እየተቃረነ እነሆ ፍጥጫውና ገፍጫው ግጭትና ሁገት ያገራችን አይነታ እጣዎች ሆነው እየቀጠሉ ናቸው። አሮጌው ወድቆ ባዲሱ ሲተካ አፍላ የስልጣን ባለቤቶች የስልጣን ማጠየቂያቸው ነፍጣቸው ክላሽናቸው እንጂ የህዝብ ፍቅር ድጋፍና ምርጫ ባልሆነበት ሁሉ ይዞታቸውና መልካቸው ድርጊታቸውና ሁኔታቸው ከወደቀው አልለይ ብሎ ሲገኝ ህዝብ ሲያጉረመርም ሲቃወም ድላችንን ተነጠቅን ብሎ ሲከስ አዲሶቹ የስልጣን ባለቤቶች አብዛኛውን ጊዜ በወደቀው መንግስት ላይ ውንጀላን በመከመር ክስ በመደርደር የድክመቶቻቸውን ውጤቶች በዚያው በቀድሞው ላይ በማላከክ ጊዜ ስጡን ብለው ይማጸናሉ። ተቃዋሚያቸውን የድሮ መላሽ ብለው በማጥላላት አልፎም በመግደልና በማፈን እየቀጠለ ያለውን ጨለማ ብርሃን ነው በማለት ለማዘናጋትና በስልጣን ለመቀጠል ይጥራሉ። ወደ ኋላ እንድናይ ባለፈው ላይ ብቻ እንድናተኩር የሚወተውቱን አይናችን እነሱ በተቀመጡበት የስልጣን ወንበር ላይ በተጨባጭ ተግባራቸው በእቅዳቸውና በፕሮግራማቸው ላይ እንዳርፍ አርፎም ያየውን ጠልቶ ለተቃውሞ እንዳይጋብዘን ለማድረግና በስልጣን የመደላደያ ጊዜ እንዲያገኙ ነው። ታሪክን የረሳ ስህተትን ይደግማል ቢሆንም ዴሞክራሲ ስንል ዴሞክራሲ ሲሉ የሚታየው ልዩነት አዲሶችን የስልጣን ባለቤቶች የሚመለከት ይሆናል። የኢትዮጵያ ህዝብ የዴሞክራሲና ሰብአዊ መብቶች ባለቤት ለመሆን ታገለ እንጂ የተሸራረፈና ቀፎ የሆነ መብትን ተሸልሞ አንግቦ ከትናንቱ ጨለማ የዛሬው ጨለማ ትንሽ ይሻላል እያለ እየተከላመተና እየወደቀ የነዳያን ኑሮ ተጎናብሶ መቀጠልን አይፈልግም። የዛሬዎቹም ገዢዎች የህዝብን መፈክር ቀምተው ክቡር አርማውንም ምንም ሊያየው ሊዳስሰው በማይችልበት ሰማያዊ ሰማያት ተቀለው አግጦና ፈጦ የተፈነውን ይህ ዲሞክራሲያዊ ስርዓታቸውን የቃል ቅባ ቅዱስ እየቀቡ ያወናብዱ እንደሚችሉ መገመት አያዳግትም። እቅጩን ለማወቅ የባዕድ ሳይሆን የራሳችን ታሪክ በበቂ የሚያስተምረን ስለሆነም ከሚጻፈውና ከሚነገረው በስተጀርባ መጋረጃውን ገልጠን ተግባራቸውንና ሐቀኛ አቋማቸውን መረዳት መመርመር ማወቅ ይጠበቅብናል። አዲሶቹ ገዢዎች አሁንም ልባቸው ለአመታት ሲያመልኩት የነበረው የስታሊን አልባንያ ጣዖት የተመረዘ በመሆኑ ዴሞክራሲ ሲሉ በአዋጅና በመመሪያ እንዲሁም አለሁ አለሁ በሚለው ጠመንጃቸው የታጠረን የተጨራመተን የተጎራረደን የተገደበን መብት በእነሱ መልካም ፈቃድና ውሳኔ የሚተመንን መብት መሆኑን እናያለን። የሰላማዊ ሰልፍን መብት ባጓጉል አዋጅ የፈቀዱ መስለው ገድበው የመናገርን መብት የእኛን አቋምና እኛን የማይጻረር በሚል የመመሪያ ሀረግ አጥረው ነፃ ማህበር የማቋቋምን መብት ህዝብ የመረጣቸውን ራሳቸው በመሻርና በሰራተኛው ማህበር ምርጫ ላይ ሳይቀር በተቆጣጣሪነት በመገኘት ገድበው የመደራጀትን መብት እነሱንና ፖሊሲዎቻቸውን ደግፈናል ለሚሉት ብቻ ፈቅደው
የህዝብና ሀገር አንድነት ያስፈልጋል ለሚሉትና እነሱን ለሚቃወሙአቸው ኃይሎች ከልክለው ያንድ ድርጅት ወታደራዊ ኃይል ያገሪቱ የጦር ኃይል ሆነበትን ያንድ ድርጅት አባላት በአገር ደረጃ ተጠሪና ተቆጣጣሪ ሆነው ከመንደር እስከ መስሪያ ቤት የተሰየሙትን ያገሪቷን መሰረታዊ ደህንነትና ህልውና የሚመለከቱ ውሳኔዎችን ህዝብ ሳይመክርባቸው በገዢው ኃይል ብቻ የሚወሰንበትን ፍራት አስፈነው ዴሞክራሲ በኢትዮጵያ ለመጀመሪያ ጊዜ ተመስርቷል ይሉናል። ከዚህ የበለጠ ፌዝ የታለና ዴሞክራሲ ሲሉ ዴሞክራሲ ስንል መሰረታዊ ልዩነቶች ዛሬም እንደተናንቱ መኖራቸው የሚያስገርም አይሆንም። እኛ ዴሞክራሲ ስንል የህዝብ ወሳኝነትን ቅድሚያ በመስጠት ህዝብ ለመንግስት ተገዥ የሚሆንበትን ሳይሆን መንግስት ለህዝብ ውሳኔ ፍላጎትና ምርጫ ተገዥ የሚሆንበትን ፍራት ነው። ስለሆነም መሰረታዊ መብቶች በገዢዎች በመንግስት የሚገደቡ ሳይሆኑ ክብርነታቸው ታምኖበት በስራ ላይ መዋል ተግባራዊና ተጨባጭ መሆን አለባቸው እንላለን። ዛሬም እንደተናንቱ ዴሞክራሲ አለበገደብ መፈክራችን ነው እንታገልለታለን። ህዝባችን አልነቀም መብቱን ካገኘም ተቃውሞ ከስልጣን ያወርደናል በሚል ስጋት ሆነ ምክንያት መብቶችን መሸራረፍ መገደብ ሆነ ጭራሽ ማገድ ዴሞክራሲያዊነት ሳይሆን አምባገነናዊነት ነው እንላለን። ከእንግዲህ በዚህ ጥያቄ ቀላይ የኢትዮጵያን ህዝብ ማሞኘት ከቶም አይቻልም። እኛ ዴሞክራሲ ስንል መሰረታዊ መብቶች ዓለምንም ገደብ የሚረጋገጡበትን ፍራት በመሆኑ ማንኛውም ኢትዮጵያዊ ያፍላፊ ከሚል ፍራት ተላቆ ያመነበትን ለመናገር ከቦር ፕሬዝዳንቱ ችሎታ የላቸውምና ይውረዱ ከሚል ጀምሮ ስልጣን ላይ ያሉት ተልእኳቸው አገርን መበታተን ነው እስከሚለው ድረስና ሌላም ነገር ሳይፈራ ለማለት መብቱ የተጠበቀ መሆን አለበት። ለሐሰት ክስ ወንጀላ ወይም የስም ማጥፋት ዘመቻ ተጋለጥኩ ተጠቃሁ ባዩ ፕሬዝዳንት ሆነ ማንኛውም ዜጋ በህግ ተጠቅሞ የመክሰስ ካሳ የመጠየቅ መብቱ የተጠበቀ ሲሆን በዴሞክራሲያዊ ስርዓት የፖለቲካ መሪነን ብለው የተሰየሙትን ሆነ ድርጅታቸውን መተቸት አይቻልም ብሎ መገደብ ግን ኢዲሞክራሲያዊ ይሆናል ነው። እንዲህ ተባልን ብሎ ማጉረጥና ማስጠጥ ግን በዴሞክራሲ ላይ የተነጣጠረ ነፍጥ አንጋቢነት ነው። የንግግር ነጻነት ያልነው የጽሑፍንም ነጻነት ይመለከታል። በእርግጥም ዴሞክራሲ በሰፈነበት መድበለ ፓርቲ እውን በሆነበት ሁኔታ በጉልበት ስልጣንን በብቸኛ ቁጥጥር ያስፍ የሚል ኃይል ይቀርና በህዝብ የተመረጠው እንኳ የመንግስትን ሬዲዮ የመንግስት ጋዜጦች የማህበራትን ምርጫ ተቆጣጣሪ ነኝ ወዘተ እያለ የሀገሪቷን ፖለቲካ በፈለገው መንገድ ሊያካሂድ አይችልም። የሀገሪቷ ጦርም ለአንድ ኃይል የሚታዘዝ ሳይሆን አገሪቷን የሚያገለግልና የሚጠብቅ ብሔራዊ ጦር መሆን አለበት። ዴሞክራሲ ስንል አንድ ኃይል ወይ ፓርቲ በስልጣን ቂጥጥ ብሎ እንዳሻው የሚፈነጭበትን ፍራት ባለመሆኑና ህዝብ የመረጠውን ህዝብ የሚሽርበት ፍራት በመሆኑ መንግስትና ኃይል ለህዝብ ምርጫና ውክልና ውጭ ሊኖር ከቶም አይችልም። የህዝቡ ማህበራትና ህዝባዊ ድርጅቶችም ከመንግስት ቁጥጥር ፍጹም ነጻ በሆነ መንገድ ተቋቁመውና በዚሁ ነጻ ይዘት ለመንቀሳቀስ እድል እስካላገኙ ድረስ መብት ተከብሯል ማለት አይቻልም። የመብት ህልውናና ህይወት የሚለካውም ምን ያህል ተቃዋሚ ኃይሎች ተጻራሪ ሐሳቦች ነጻነት አግኝተው ሊንቀፋቀሱና ሊሰሙ እንደቻሉ በመመዘን እንጂ የገዢው ኃይል ደጋፊዎች መባረክ መቻላቸውን በማየት ባለመሆኑ የተለየ ሐሳብና አቋም ያላቸውን ድርጅቶች ህጋዊ ህልውና መከልከል፣ ተቃውሞ ሊያሰሙ የፈለጉትን ማፈን፣ እንዳይሰባሰቡ እንዳይደራጁ ማገድ የተለመደውን ምስጢራዊ እና የጋድ የእመቃና አፈና እርምጃዎችን በተቃዋሚዎች ላይ መውሰድ ገዢዎች ነን ባዮች ዴሞክራሲያዊ ቢሉትም እኛ ግን ጭራሽ ጸረ ዴሞክራሲያዊነት ነው የምንለው። ተቃውሞ በህጋዊ መንገድ በይፋና ዓለምንም ገደብ መንጸባረቅ መቻሉ የዴሞክራሲ መለያ እንደመሆኑ መጠን ተቃዋሚን የዜግነት መብት መንሳት የመጓጓዣ መብት መንፈግና ብሎም ለግዴታ ስደት መዳረግ ዴሞክራሲያዊነት ሳይሆን አምባገነናዊነት ነው። ዴሞክራሲ በፖለቲካ መልኩ አስተዳደር፣ ምርጫ፣ መብቶች ወዘተ አጠቃሎ የሚከሰስ ሲሆን በኢኮኖሚው መስክም እንዲሁ የአምራችነትንና የባለቤትነትን መብትን የሚያጠቃልል ነው። የግል ሀብት ባለቤትነትን የሚያጠቃልል ነው። የግል ሀብት ባለቤትነት ይህ በሕጋዊ መንገድ እስከተገኘ ድረስ መብት ሳይሆን መንግስት ነን ባዮቹ እንዳሻቸው የሚሰርዙት ሆነ ገድበው የሚፈቅዱት ከሆነ ጉዳዩ በመሰረቱ አጠያቂ መሆኑ አይካድም። በኢኮኖሚው መስክ የግል ባለንብረትነት መከበር ጉዳዩ ቅዠት የሚሆንባቸው ለሰርቶ አደሩ ህዝብ ጥቅም በእርግጥም የሚጨነቁትን ሳይሆን በጭቁኖች ስም ያዞምባ እያነቡ ኢኮኖሚውን በመንግስት ስም ለመቆጣጠር የሚሹ አንድም ስግብግቦች፣ ሌላም የስታሊንና ኤንቨር ሆዣ ደቀ መዝሙሮች ናቸው። ዴሞክራሲ ስንል የብዙሃኑ ህዝብ ጥቅም የሚጠበቅበት ስርዓት ማለታችን መሆኑም ግልጽ ነው። ይህን የህዝብ ጥቅም ምንነትና ይዘትም ወሳኝ ህዝቡ እንጂ ማንም ሌላ ኃይል ሆነ መንግስት ሊሆን አይችልም። የኢትዮጵያ አርሶ አደር የሚያርሰውን መሬት በባለቤትነት ለመያዝ፣ ለመሸጥ፣ ለመለወጥ ወዘተ እስከፈለገ ድረስ ይህ ይከበራል እንጂ ስልጣን የያዘው ኃይል መሬት መታገር አለበት የሚል አቋም ስላለው ብቻ የህዝብ ፍላጎት ጎዳ ጠቀመ፣ ህዝቡ በውሳኔ በምርጫ የፈለገው መሆን አለበትና ወደ ጎን ሊተው አይችልም። በአገራችን ታሪክ እንደምናየው ስልጣን የሚጨብጡት ኃይሎች የትናንቱም ሆነ የዛሬዎቹ ህዝብን ተክተው ለህዝብ እኛ እናውቀልሃለን ብለው በህዝብ ስም መግዛት የመረጡ በመሆናቸው ዴሞክራሲ ከመግለጫና ከልፈፋ ባሻገር ደብዛዋ ጠፍቶ ይገኛል። ለአዲስ ባለስልጣንም የሚያደገድጉ ለግል ስልጣን ጥማት ህዝብና አገርን አሳልፈው የሚሰጡ አድርባዮችም ባለመጥፋታቸው በሾለ ምህራዊ ምላስ ለኃይለኛው አድረው የሚያወናብዱ በመኖራቸው አምባገነናዊነት የዴሞክራሲን ካባ ለብሶ ውዥንብር ማስፋፋቱም የሚጠበቅ ነው። አርጋጅ አሸርጋጆች ሲርመሰመሱ፣ አምባገነኖች ደግሞ ህዝቡንም እነሱን በሚመለከቱበት የንቀት አይን ማየት ይለምዳሉ። የታሪክ ምጸት ነው። ይህ ሁኔታ እንዳይቀጥል ማድረግ ኃላፊነቱ የህዝብ መሆኑን መታወቅ ያለበት ነው። የይስሙላ ዴሞክራሲን በተገቢው ትግል በማጋለጥ ለአቀኛ ዴሞክራሲና ለህዝብ ልዕልና መቆም ያሻል። መብትን የሚለግስ መንግስት የለም። መብት የህዝባዊ ትግል ውጤት ነውና፣ ስለሆነም ህዝቡ መብቱን ለማስከበር አንድነቱን እያጠናከረ መንግስት ነን ባዮቹ የነጠቁትን ድምፁን፣ ልዕልናውን፣ መብቱን ማስመለስ ይኖርበታል። ዛሬም እንደ ትናንት ገዢዎች ዴሞክራሲ ሲሉን ተጨፈኑ እናሞኛችሁ፣ ተጎንበሱ እንጋልባችሁ፣ በስማችሁ ነግሰን እንዳሻን እንፈንጭባችሁ ማለታቸው መሆኑ በገቢር እየተረጋገጠ ነው። እኛ ዴሞክራሲ ስንል በዋናነት የህዝብ ልዕልና ይረጋገጥ ማለታችን ስለሆነ መብት የተሸራረፈበት እንደገና እመቃ የተፈነበት የስልጣን ህጋዊነት ማጠየቂያ ጠመንጃና ኃይል የሆነበት ስርዓት ምንኛ በቃላት ቢቋቋል ዴሞክራሲያዊ ነው ብለን አንቀበልም። አለመቀበል መብታችን እንደመሆኑ መጠን የይስሙላ ዴሞክራሲን ማጋለጥ እንዲሁ ማንም የማይገድበው መብታችን ነው። እንቀጥልበታለን።
ይደላውን ከተዋታለሁ መሽነ ድርብ ፈለንኩ ቀርቆኝ